የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲ እንደ አውቶቡስ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምናመሻችሁ። የዛሬ አርብ ህዳር 11 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። ፖሊስ በብሔራዊ መረጃና ደህንነት መስሪያ ቤት ባለስልጣን ነበሩ ያላቸውን አቶ ተስፋዬ ኡርጌን በከባድ የሰብአዊ መብት ጥሰት ድርጊቶች ጠርጥሮ ፍርድ ቤት አቀረባቸው። ዝርዝሩን ይዘናል።
በሌላ ዘገባ በሞያሌ ከህዳር 2 እስከ 7 ክልል ከክልል 5 የመጡ ታጣቂዎች በሞያሌ ባደረሱት ጥቃት ከ230 በላይ ቤቶች ማውደሙን እንዲሁም ከ70 ሺህ በላይ ነዋሪዎች መፈናቀላቸውን የሞያሌ ወረዳ አስታወቀ።
በጥቃቱ ምክንያት ከ12 ቀበሌዎች ውስጥ ሰዎች ተፈናቅለዋል። ነገር ግን ጥቃት የተፈጸመው ማለትም ቤት፣ ትምህርት ቤት የተቃጠለው በ4 ቀበሌዎች ውስጥ ነው።
ሙሉ ዘገባውን ይዘን እንመለሳለን። በአንድ አገር ውስጥ በየትኛውም መንገድ ከሰላም ውጪ መንቀሳቀስ አዳጋች በመሆኑ ሁሉም ሰላሙን እንዲጠብቅ የኢትዮጵያ ሙስሊሞች ተቋማዊ የለውጥ የጋራ ኮሚቴ ሰብሳቢ ሙፍቲ ሀጂ ኡመር ኢድሪስ የአደራ መልእክታቸውን አስተላለፉ።
አረ ሰላም የሚንቀሳቀሱበት ነገር ስለሌለ ሰላማችንን እንድንጠብቅ አደራ ላለው።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ያሉ ዓለም አቀፍ ዜናዎችን ይዤ ጽዮን ግርማ በድጋሚ ተመልሼ መጥቻለሁ። በብዙ መቶዎች የሚቆጠሩ ኢትዮጵያውያን አይሁዶች ዛሬ በአዲስ አበባ ላይ የተቃውሞ ድምፅ አሰምተዋል። የእስራኤል መንግስት ወደ እስራኤል እንዳይፈልሱ አለመፍቀዱን በመቃወም እንደተሰለፉ ቤተሰቦቻቸው በእስራኤልና በኢትዮጵያ መካከል ተበታትነው ለመገናኘት አለመቻላቸውን እንደገለጹ አሶሺየትድ ፕሬስ የዜና አገልግሎት ዘግቧል። የዜና ወኪሉ እንደዘገበው 8000 አይሁዶችን ተወካዮች የእስራኤል ገዢ ፓርቲ ልዑክ ወደ እስራኤል የሚሄዱበት ጊዜ በማዘግየቱ እስራኤል ያሉት ኢትዮጵያውያን አይሁዶች ድርጅቱን ላለመምረጥ እንዲያስቡበት ጥሪ አድርገዋል። እስራኤል ውስጥ 1145000 ኢትዮጵያውያን አይሁዶች እንደሚኖሩ ይገመታል። የዋይት ሀውስ ቤተ መንግስት አግዶት የነበረውን የሲኤንኤን ጋዜጠኛ ጂም አኮስታ የፕሬስ ፈቃዱን መልሶለታል። አዲስ የጋዜጣዊ ጉባኤ ህጎችን ከጣሰ ግን ፈቃዱ እንደገና ሊነጠቅ ይችላል የሚል ማስጠንቀቂያ ተሰጥቶታል። የዋይት ሀውስ ቤተ መንግስት የአኮስታን የፕሬስ ፈቃድ ከሁለት ሳምንታት በፊት የነጠቀው በብሔራዊ ቴሌቪዥን በተላለፈ ጋዜጣዊ ጉባኤ ከፕሬዚዳንት ዶናልድ ትራምፕ ጋር ከተጨቃጨቀ በኋላ ነው። አንድ የዩናይትድ ስቴትስ ፌዴራል ዳኛ የትራምፕ አስተዳደር ያወጣው ጥገኝነት ጠያቂዎችን የሚያግድ አዲስ የፍልሰት ህግ በተግባር ላይ እንዳይውል የሚከለክል ጊዜያዊ ትዕዛዝ አስተላልፏል። እንዳይተገበር የታገደው አዲስ የኢሚግሬሽን ህግ በተመደበው ድንበር በኩል ያልገቡት መጤዎች ጥገኝነት እንዳይጠይቁ የሚከለክል ነው። ፕሬዚዳንት ዶናልድ ትራምፕ ህጉን ያወጡት ከ12 ቀናት በፊት ሲሆን በብዙ ሺዎች የሚቆጠሩ ዩናይትድ ስቴትስ እና ሜክሲኮን በሚያዋስነው ድንበር ይገባሉ ተብለው የሚጠበቁትን ፍልሰተኞች ለማገድ የታቀደ ነው። የአሜሪካ የሲቪል ነጻነት ማህበር፣ ሌሎች ቡድኖች ታዲያ ጉዳዩ በፍርድ ቤት እስከሚታይበት ጊዜ ድረስ አዲሱ ህግ እንዳይተገበር በፍጥነት የህጉን ተግዳሮት አስገብተዋል። ከፍተኛው የላይቤሪያ ወታደራዊ ኃይል ተጠባባቂ ሰርጀንት ሜጀር በአጎራባች ሀገሮች ያሉት አሸባሪዎች ወደ ሀገሪቱ እየተሻገሩ ነው የሚል ስጋት እንዳላቸው ገለጹ። አዛዡ ሰርጀንት ሜጀር ካሮም ሃዱክ ከላይቤሪያ ውጪ ያለውን አሳሳቢ የአሸባሪዎችን ክስተት ለመግታት ተጨማሪ ኃይሎች ያስፈልጋሉ ሲሉ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ተናግረዋል። የአሸባሪዎች ወደ አካባቢያችን መግባት ለመከላከል በድንበር ቦታዎች ከተመደቡት የላይቤሪያ ወታደሮች በላይ ስለሚጠይቅ አጋሮቻችን አሁን እንዲገቡበት እንጠይቃለን ሲሉ ተጠባባቂ ወታደራዊ አዛዥ አስገንዝበዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አድራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። ፖሊስ በብሔራዊ መረጃና ደህንነት መስሪያ ቤት ባለስልጣን ነበሩ ያላቸውን አቶ ተስፋዬ ኡርጌን በከባድ የሰብአዊ መብት ጥሰት ድርጊቶች ጠርጥሮ ፍርድ ቤት አቀረባቸው። ተጠርጣሪው የመያዝም ሆነ የማሰር ስልጣን የለኝም ብለዋል። ፍርድ ቤቱ ተጨማሪ የምርመራ ጊዜ ለፖሊስ ፈቅዷል። መለስካቸው አማሃ ዝርዝሩን ይዟል።
ፖሊስ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ተረኛ ወንጀል ችሎት ባቀረበው ማመልከቻ አቶ ተስፋዬ ኡርጌ በብሔራዊ መረጃና ደህንነት መስሪያ ቤት የመምሪያ ኃላፊ ሆነው ይሰሩ እንደነበሩ ይጠቁማል። በዚህ ኃላፊነት ስፍራ በነበሩበት ጊዜም ከፍተኛ የሰብአዊ መብቶች ጥሰት ይፈጽሙ እንደነበረ መጠርጠሩን ፖሊስ አመልክቷል። ፍርድ ቤቱ በበኩሉ በማመልከቻው የተጠቀሱትን ድርጊቶች ይበልጥ እንዲያብራራ ፖሊስን ጠይቋል። ፖሊስ እንደዘረዘረው ከሆነ ተጠርጣሪው በሽብር ወንጀል የተከሰሱትን ወይንም የተፈረጁትን ዜጎች ተጠርጣሪ በተለያዩ ስውር ስፍራዎች እንዲታሰሩ አድርገዋል። በአንዳንድ ቦታዎችም ራቁታቸውን ታስረው እንዲጣሉ፣ በቆሻሻ ቦታ በሰንሰለት ታስረው ጉንዳን እንዲበላቸው፣ እንዲሁም እንዲደበደቡ በማድረግ ጉዳት በማድረስና አንዳንዶቹም የተገደዱ እንዳሉም ፖሊስ ገልጿል። ከዚህም በተረፈ ተጠርጣሪው ሰዎችን በዘዴ ለሽፍቶች ምልመላ በማድረግ ከዚያም እንዲያዙ ምቹ ሁኔታን በመፍጠር የገቢ ምንጭ አድርገዋቸዋል። በዚህና በመሳሰሉ መንገዶች የተገኘን ሕገ ወጥ ገንዘብ ሕጋዊ በማስመሰል ተጠቅመዋል የሚል ጥርጣሬ እንዳለው ፖሊስ አብራርተዋል። ፍርድ ቤቱ ለዚህ ጥርጣሬ ፖሊስ ማስረጃ እንዳለውም ጠይቋል። ፖሊስ ከዚህ በፊት ባደራጀው በሌላ መዝገብ ለተጠርጣሪ በሕገ ወጥ መንገድ ገንዘብ የተላከበትንና ገንዘቡንም የተቀበሉበትን ማስረጃ እንዳለው ገልጿል። ከዚህም በተጨማሪ ከገቢያቸው በላይ ሀብት እንዳከማቹም ፖሊስ አመልክቷል። ተጨማሪ መረጃ ለማሰባሰብና የምስክሮችን ቃል ለመቀበልም 14 ቀን የምርመራ ጊዜ እንዲሰጠው ጠይቋል። ተከሳሽ በበኩላቸው የመያዝም ሆነ የማሰር ስልጣን እንደሌላቸው፣ ሀብት ማከማቸትን በተመለከተ ሕገ መንግሥቱ ለማንኛውም ዜጋ የፈቀደው መሆኑን አስታውሰው እሳቸው ግን አንድ መኖሪያ ቤት እንዳላቸው ገልጸዋል። የቀረቡት አቤቱታዎች ተዘርዝረው ቢቀርቡልኝ መልስ ለመስጠት እችላለሁ ብለዋል። ፍርድ ቤቱ በበኩሉ ማስረጃ አይቶ ለማከራከር ሳይሆን ፖሊስ በጠየቀው የ14 ቀን ተለዋጭ ቀጠሮ አስተያየታቸው እንዲሰጡ አዟቸዋል። ተጠርጣሪም ለ4 ወራት ላላነሰ ጊዜ በምርመራ ላይ የቆዩ መሆናቸውን ገልጸው ፍርድ ቤቱ ይህን ተመልክቶ ውሳኔ እንዲሰጣቸው ጠይቀዋል። ፖሊስ በበኩሉ እስከ ዛሬ በምርመራ የሚገኙት ከሰኔ 16ቱ የመስቀል አደባባይ የቦምብ ጥቃት ጋር በተያያዘ መሆኑን አስታውሶ አሁን የተያዘው ጉዳይ ከዚህ ጋር እንደማይገናኝ አስረድቷል። ፍርድ ቤቱም የሁለቱን ወገን ክርክር ከሰማ በኋላ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለህዳር 24 ቀን 2011 ዓ.ም ቀጠሮ ቆርጧል። በዚህ ችሎት በትናንቱ ዕለት በተለያዩ የወንጀል ድርጊቶች የተጠረጠሩ ሌተና ኮሎኔል ሰጠኝ ካሳይ፣ ኮሎኔል ጉደታ ኦላና፣ አቶ ዓለም ፍጹምና ሌሎችም በአዳር ለነገ ህዳር 12 ቀን 2011 ዓ.ም ተቀጥረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በሞያሌ ከህዳር 2 እስከ 7 ከክልል 5 የመጡ ታጣቂዎች በሞያሌ ባደረሱት ጥቃት ከ230 በላይ ቤቶች መውደሙን እንዲሁም ከ70 ሺህ በላይ ነዋሪዎች መፈናቀላቸውን የሞያሌ ወረዳ አስታወቀ። የወረዳው አስተዳደር አቶ ባገጃ ሞርጌ በከተማዋ ዛሬ አንጻራዊ ሰላም መታየቱን ቢናገሩም ለአሜሪካ ድምፅ አስተያየታቸውን የሰጡ የከተማዋ ነዋሪዎች ግን አሁንም የመንግስት መስሪያ ቤቶችና የንግድ ቤቶች ዝግ መሆናቸውን አስታውቀዋል። ገልሞ ዳዊት ዝርዝሩን ይዟል። ከዚህ ዝርዝር ዘገባ በፊት ዛሬ በአንድ ሀገር ውስጥ በየትኛውም መንገድ ከሰላም ውጪ መንቀሳቀስ አዳጋች በመሆኑ ሁሉንም ሰላሙ እንዲጠብቅ የኢትዮጵያ ሙስሊሞች ተቃዋሚ የለውጥ የጋራ ኮሚቴ ሰብሳቢ ሙፍቲ ሀጅ ኡመር እንድሪስ ያደራ መልእክታቸውን አስተላልፈዋል። የጠቅላይ ምክር ቤቱ ሰብሳቢ ሼህ መሐመድ አሚን በበኩላቸው በሙስሊሙ ማህበረሰብ መካከል ያለው ችግር ተቀርፎ የነቢዩ መሐመድ የመውሊድ በዓልም በጋራ ማክበራቸው እጅግ መልካም መሆኑን ተናግረዋል። ጽዮን ግርማ ዝርዝር አላት። ቀደም ብዬ ያስተዋወቅኩትን ዘገባ ከዚህ በመቀጠል እናስተላልፋለን።
አላህ
በእስልምና እምነት ተከታዮች ዘንድ የመጨረሻ ነብይ ተደርጎ የሚቆጠሩት ነብዩ መሐመድ 1493ኛው ልደት ዛሬ በኢትዮጵያ ተከብሯል። የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ መሐመድ አሚን ጀማል ቀደም ብለው በተቀረጹትና በዛሬው ዕለት በሀገር ውስጥ መገናኛ ብዙሃን አማካኝነት ባስተላለፉት መልእክት ተራርቆ የቆየው የሙስሊሙ ማህበረሰብ በአንድነት በዓሉን ማክበሩ በጎ ጅምር መሆኑን ገልጸዋል።
በመሐከላችን የገባው ሸይጣን ተወግዶ ተራርቀን የነበርነው ሙስሊም ወንድማማቾች እንድንቀራረብ ሰበብ ለሆኑልን ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ፣ በጠቅላይ ምክር ቤታችን፣ በለውጥ ኮሚቴና በመላው ሙስሊም ማህበረሰብ ስም እንዲሁም በራሴ ስም ልባዊ ምስጋናዬን ለማቅረብ እወዳለሁ።
በዓሉም የደስታና የመተሳሰብ እንዲሆን ተመኝተዋል። የአሜሪካ ድምጽ ማምሻውን ያነጋገራቸው የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ሰብሳቢ ሙፍቲ ሀጅ ዑመር ኢድሪስ በበኩላቸው በአንድ አገር ውስጥ በየትኛው መንገድ ከሰላም ውጪ መንቀሳቀስ አዳጋች በመሆኑ ሁሉም ሰላሙን እንዲጠብቅ አደራ ብለዋል።
እንኳን ለ1493 ለነቢያችን መወለድ ደስታ ያደረሳችሁ የኢትዮጵያ ሙስሊሞች እንኳን ደስ ያላችሁ፣ እንኳን ደስ ያለ ምላለሁ። በዓላትም ሆነ ሶላትም ሆነ ማንኛውም ኸይራት ስራ አለ ሰላም የሚንቀሳቀሱበት ነገር ስለሌለ ሰላማችንን እንድንጠብቅ አደራ ላለሁ። ሰላም ደግሞ ለአንድነት አይገኝም፣ አንድነታችንን እንድናጠብቅ አደራ ማለት እፈልጋለሁ። ሰላም ተለለ ደግሞ ልማት የለም፣ ልማት ተለለ የሰው ልጅ ለማይ ነው ከጃይ ነው መብትም የለው። የሀገሩንም መብት አያስከብርም፣ የራሱንም የሃይማኖቱንም መብት ስለማያስከብር አንድነታችንን አጠንክረን ሰላማችንን ጠብቀን ከመንግስታችን ጋር አንድ ላይ ጎን በጎን እጅ በእጅ ሆነን ልማታችንን እንድናጣድፍ አደራ ለማለትም ለማስተላለፍ እፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ በዓሉ የፍቅር የመተሳሰብ የአንድነትና የአብሮነት እንዲሆንም ተመኝተዋል። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን ፕሮግራማችንን ነው። ቀደም ሲል ወዳስተዋወቅናችሁ ዘገባ ነው የምናልፈው። አሁን በሞያሌ ከህዳር 2 እስከ 7 ባሉት ቀናት ውስጥ ከሶማሌ ክልል መጥተዋል የተባሉ ታጣቂዎች በሞያሌ አደረሱት በተባለው ጥቃት ከ230 ቤቶች በላይ መውደማቸውን እንዲሁም ከ70,000 በላይ ነዋሪዎች መፈናቀላቸውን የሞያሌ ወረዳ አስታውቋል። የወረዳው አስተዳደር አቶ ባገጃ ሞርጌ በከተማዋ ዛሬ አንጻራዊ ሰላም መታየቱን ቢናገሩም ለአሜሪካ ድምጽ አስተያየታቸውን የሰጡ የከተማዋ ነዋሪዎች ግን አሁንም የመንግስት መስሪያ ቤቶችና የንግድ ቤቶች ዝግ መሆናቸውን ጠቁመዋል። ገልሞ ዳዊት ዝርዝሩን ይዟል።
ከክልል 5 የመጡ ታጣቂዎች በሞያሌ ባደረሱት ጥቃት ከ230 ቤቶች በላይ መውደማቸው እንዲሁም ከ70,000 በላይ ነዋሪዎች ከቤታቸው መፈናቀላቸው ታውቋል። አቶ ባገጃ ሞርጌ የሞያሌ ወረዳ አስተዳዳሪ ናቸው።
በጥቃቱ ምክንያት ከ12 ቀበሌዎች ውስጥ ሰዎች ተፈናቅለዋል። ነገር ግን ጥቃት የተፈጸመው ማለትም ቤት፣ ትምህርት ቤት የተቃጠለው በ4 ቀበሌዎች ውስጥ ነው። እስከ ትላንት እንኳ ቤቶች ሲቃጠሉ ነበር። በአጠቃላይ ከቀበናና ከመዶ ሚጎ ቀበሌ ብቻ ወደ 236 ቤቶች ተቃጥለዋል። 13,000 ቤተሰብ ማለትም ወደ 76,000 ሰዎች ደግሞ ከቤታቸው ተፈናቅለዋል። እነሱ አሁን በሀገር ውስጥ ያሉም አሉ፣ ወደ ኬንያ ተሰደው ዘመዳቸው ጋር ያረፉ ሰዎችም አሉ። አሁን በሀገር ውስጥ ላሉት ድጋፍ ለማድረግ እየለየናቸው ነን። ድንበር አቋርጠው ኬንያ ላሉትም ድጋፍ እንዴት እንደሚያገኙ እቅድ በማውጣት ላይ እንገኛለን።
የአሜሪካ ድምፅ ያነጋገራቸው የሞያሌ ከተማ ነዋሪዎች ዛሬም በፍርሃት እንዳሉ ተናግረዋል። ወይዘሮ ጂሎ ታለው 9 የልጅ ልጆቻቸውን በቤታቸው ያሳድጋሉ።
ጦርነቱ ከተጀመረ ወዲህ ምንም ኑሮ የለንም። ሰው ሁሉ አሁንም ከቤቱ እየሸሸ ነው። ልጆቻችንን የምናበላቸው ነገር የለንም። 9 የልጅ ልጆቼን ነው የማሳድገው። እነሱ ለሥራ ያልደረሱ ናቸው። አንደኛዋ 10ኛ ክፍል ነው የምትማረው። የእሷም ትምህርት ቤት ተቃጥሏል። በቃ የምንተኛበት እንኳ የለንም። ቁጭ ብለን ነው የምናድረው። አስቸጋሪ ሁኔታ ውስጥ ነው ያለ ነው።
ከተማዋ ነዋሪ ዛሬም በሞያሌ የመንግስት መስሪያ ቤቶች እንዲሁም የንግድ ቤቶች ዝግ መሆናቸውን ይናገራሉ።
ሶቺን እንጂሩ ተቆንጅሩ ሞተሩ መትወራ በቃቸው ተከናውል ይገድ
ምንም እንቅስቃሴ የለም። ተፈናቃዮችን የሚያመላልሱ ሞተር ቢሲክሌቶች ብቻ ናቸው የሚንቀሳቀሱት። ሸዋበር ቀበናን የሚባሉ ቀበሌዎች አሁን ኦና ሆነዋል። ሰዎች ለቀው ስለተሰደዱ ጥቃት ያደረሱ ታጣቂዎች ደግሞ አሉ። አሁን ወደ ኬንያ የሚወስደው መንገድ በሙሉ ተዘግቷል። ታጣቂዎቹ አሁንም ትልቅ መሳሪያ ይዘው ይታያሉ። የመከላከያ ኃይልም የወሰደው እርምጃ የለም። ነገር ግን በታጣቂዎቹ ጥቃት ሊፈጸም ስለሚችል ህብረተሰቡ እንዲጠነቀቅ እየተናገሩ ነው። አሁን ስጋት ውስጥ ነው ያለነው።
በታጣቂዎች ጉዳት ከደረሰባቸው የሙያሌ ሁለተኛ ደረጃ ትምህርት ቤት አንዱ ነው። አንድ የትምህርት ቤቱ 11ኛ ክፍል ተማሪ ለአሜሪካ ድምጽ በግጭቱ በሙያሌ ያሉ ሁሉም ትምህርት ቤቶች መዘጋታቸውን ይናገራል።
አሁን ትምህርታችንን አቋርጠን በሕይወት እንዲያተርፈን ፈጣሪን በመማጸን ላይ ነው የምንገኘው። ትምህርት ቤቱ ተቃጥሏል ብሎ መፍትሄ ለማፈላለግ የተንቀሳቀሰ አካልም የለም። ሁሉም የመንግሥት መስሪያ ቤት እስካሁን አልተከፈተም። ስለዚህ ስለ ትምህርት ምንም የተናገረ ሰው የለም። ለራሴ ወሰንኩትም ምንም ነገር የለም። ወዴትም መሄድ አልችልም። ወላጆቼ አቅም ስለሌላቸው ኬንያም የትም ሄጄ መማር አልችልም። ስለዚህ ስለ ወደፊቱ የወሰንኩት ምንም ነገር የለም። ተማሪዎቹ ወደ ትምህርት ገበታቸው የሚመለሱበትን መንገድ እየተነጋገርን ነው። ወይ ሌላ ትምህርት ቤት ተመድበው በፈረቃ እንዲማሩ አሊያም ሌላ መፍትሄ እየፈለግነን በቅርቡም ወደ ትምህርታቸው እንዲመለሱ ይደረጋሉ።
አቶ ባገጃ አክለው የከተማዋ ጸጥታ እንዲሻሻል አሁንም በአዲስ መልክ በከተማዋ ከሰፈረው የመከላከያ ኃይል ጋር ምክክር ላይ መሆናቸውንም አስታውቀዋል። የሞያሌ ወረዳ አስተዳደር ዛሬ በሞያሌ አንጻራዊ ሰላም ታይቷል ቢልም ነዋሪዎች ግን አሁንም ታጣቂዎቹ ጥቃት ሊሰነዝሩ እንደሚችሉ ስጋት እንዳላቸው ነው የሚናገሩት። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ባለፈው ሳምንት በነበሩት 5 ቀናት ከ30 በላይ ሰዎች ተገድለዋል፣ ከ70,000 በላይ ሰው ተፈናቅሏል ተብሏል። ይህንን ችግር ለመፍታት የሚሰራ የኦሮሞና የኦሮሚያና በሶማሌ ክልሎች ምክትል ፕሬዚዳንቶች የሚመራ ልዩ ቡድን መሰየሙም ተገልጿል። ሙክታር ጀማል ተጨማሪ አለው።
በቅርቡ ሞያሌ አካባቢ በተፈጠረ ችግር የሰዎች ነፍስና ንብረት ላይ ከፍተኛ ጉዳት መድረሱ እየተነገረ ነው ያለው። በተለይ ማህበረሰቡ ከክልል 5 የመጡ ሰዎች ናቸው የሚወጉን በማለት ነው ሞያሌ አካባቢ ያሉ ነዋሪዎች ስሞታ ሲያቀርቡ የነበረው። ይህንን ተከትሎ ከፍተኛ የክልሉ አመራሮችንና የጸጥታ አስተዳደሮችን ጉዳዩን ጠይቀናል። የኦሮሚያ ብሔራዊ ክልላዊ መንግስት ጸጥታና ክትል ኃላፊና የመረጃ ጉዳዮች ዳይሬክተር ኮሎኔል አበበ ገረሱ ጉዳዩ ከዚህ ቀደም በነበሩ አስተዳደሮች ሲደረጉ የነበሩ ችግሮች ከዛ ተላልፎ የመጣ ነው ሲሉ ነው የሚያነሱት። የዳዋ ልዩ ዞን ምስረታን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ምንም የሚያውቀው ነገር አለመኖሩና በራሳቸው ክልል ዞን የማዋቀር መብቱ ደግሞ ለነሱ ነው ብለዋል።
ምንም አይነት የመሬት ወረራ የተከሰተው ነገር የለም። ዳዋ ምናምን የሚባለው ምናልባት ሶማሌ የራሱን ዞን ማስፋፋት ይችላል። በራሱ በክልሉ የድንበር ማስፋፋት ይሁን ማካለል የማንም ስልጣን አይደለም። ስርዓት አለው። ወይ በሪፍረንደም የሚደረገው ወይ ደግሞ በሀገር ሽማግሌ ወይ ደግሞ በሁለቱ መንግስታቶች ስምምነት የሚደረግ እንጂ ማንም ተነስቶ መሬትን የሚያስፋፋበት እድል የለው። ራሳቸው ሶማሌዎች በሶማሌ ክልል ውስጥ የራሱ ለአስተዳደራዊ እንዲመቻቸው አንድ ዞን ለሁለት መክፈል ይችላል፣ መብታቸው ነው። ግን የኦሮሚያ መሬት ወደዚህ የኦሮሚያ ክልል መሬት ገብቶ ያስፋፉበት ሁኔታ የለም።
የዞኑን ጉዳይ በተመለከተ ከሶማሌ ክልልም የክልሉ ጸጥታ ዘርፍ ኃላፊ አቶ አብዲ ወሊድ ሐሰን በበኩላቸው የአስተዳደራዊ ሂደቶችን ለማህበረሰቡ ምቹና የተሳለጠ እንዲሆን እየተሰራ ያለ ጉዳይ እንጂ መሬት ለመውረርና ድንበር ለመግፋት እየተደረገ ያለ አለመኖሩን ለአሜሪካ ድምፅ ተናግረዋል።
አይ ዳዌ ዞን መሬቱ መጀመሪያም በሶማሌ ስር ይተዳደር የነበረ መሬት ነው። በፊት ሊባን ዞን ነበር የተሰጠው ስም፣ ሊባን ዞን ነበር የሚባለው ይሄ። ከዛ ይሄ ዞን ለሁለት ይካፈል ተብሎ በጣም ስለሰፋ ቀበሌዎቹም ወረዳዎቹም ለሁለት ተካፈለ። ዞኑ ለሁለት ተካፈለ። ዳዌ ዞን እና ሊባን ዞን እንዲጠራ ነው የተደረገው። ስለዚህ ይሄ ዳዌ ዞን የሚባለው ከአሁን በፊትም በሶማሌ ክልል መስተዳደር ስር ይተዳደሩ የነበሩ ቀበሌና ወረዳዎች ናቸው እንጂ ከኦሮሚያ የተነጠቀ መሬት እንደሌለው የምነግርህ። ስለዚህ ግጭት 1-3 ቀን በተከታታይ ግለሰቦችን ሞቷል። በሁለቱም በኩል የቆሰሉትም በእኛ በኩል 123 ሰው ይሆናሉ በእኛ በኩል የሞቱት።
ሶስተኛ አካል መሃል ገብቶ ችግሩን እያባባሰ መሆኑን የገለጹት የሁለቱም ወገኖች ይህንን ለመቅረፍ ተቀራርበው እየተነጋገሩ መሆኑን፣ በሁለቱ ብሔራዊ ክልላዊ መንግስት መካከል ጥሩ መግባባትም እንዳለ ኮሎኔል አበበ ገረሱ አንስተውልኛል።
ከባለፈው ችግር ወዲህ በሁለቱ ክልል መካከል ምንም አይነት ችግር የለም። በክልል መስተዳደሮችም ይሁን በአገር ሽማግሌ በአባገዳዎች ተቀራርቦ የነበሩትን ችግሮች እየፈቱ እያቀራረቡ ያሉበት ሁኔታ ነው ያለው። አሁን ያለው የሶማሌ ክልል መንግስትም ምንም አይነት ችግር ያለው አይደለም። ከኦሮሚያ ብሔራዊ ክልላዊ መንግስት ጋርም ተቀራርቦ ይሰራል። የጸጥታ ኃይሉም ከኛ ጋር ተቀራርቦ እንደሚሰራ
በተለይ በቅርብ በሁለቱ ርዕሰ መስተዳደሮች መሪነት ሰፊ ውይይት የተደረገ ሲሆን ችግሩን ለመፍታት ማህበረሰቡን በደንብ ማወያየትና አመራሩም ግንዛቤ እንዲኖረው አንድ ልዩ ኮሚቴ ተዋቅሮ በህብረት እየተሰራ መሆኑንም አቶ አብዱዋሊድ አንስተውልኛል።
ልዩ ኮሚቴ በሁለቱ ክልል በኩል እንዲዋቀር ተደርጓል። እነዚህ ኮሚቴ ደግሞ ሁለቱ ምክትል ርዕሰ መስተዳደር በእኛ በኩል አቶ አደ ሳራ፣ በዛ ደግሞ በኦሮሚያ በኩል ደግሞ ወይዘሮ ጠይባ ይህንን እንዲመሩት ኮሚቴ እንዲመሩት እና ግጭቱ እንዴት መፍታት እንደሚቻል ችግሩ መቼ ምን እንደሆነ የግጭቱ መቼ ምን እንደሆነ ያንን እንዲረዳሉና ከዛ መፍትሄ እንዲያፈላልጉ ዘላቂ መፍትሄ እንዲፈላልጉ እየተደረገ ነው።
ሰሞኑን እየታየ ያለ ችግር ከሁለቱ መንግስት አስተዳደሮች ውጪ እየተፈጠረ ያለ ሶስተኛ አካል አካባቢው እንዳይረጋጋ የሚሰራበት መሆኑን የገለጹት ሁለቱ አካላት ማህበረሰቡ ይህንን እንዲከላከልና ጸጥታውን እንዲጠብቅም መልእክታቸውን አስተላልፈዋል።
ከዛም ከዚህም ጥቅም ፍለጋ ወይም ደግሞ ለውጡን ያልተቀበሉ ኃይሎች ህዝቦቹን አፍራይቶ በሶማሌና በኦሮሚያ ክልል መካከል ሰላም የለም እያሉ ለማስወራት እና ህዝብ ለህዝብ እንደተጋጨ ህዝብ ለህዝብ እንደሚዋጋ አይነት ወሬ እያናፈሱ እዚህ ሀገር ሰላም የለም የሚያሰኝ አይነት ወሬ ከማናፈስ ውጭ ምንም አይነት ህዝብ ለህዝብ ችግር የለም።
የተከሰተው ያው በሁለቱ ብሔሮች ወንድሞች የኦሮሞና የሶማሌ የመሬት ይገባኛል ጥያቄ ስላለ ያንን እስካሁን ስላልተፈታ ሌላ ራሳቸውን የሚያራምዱት ፖለቲካ ስላለ ግልቶች ስላለበት ነው ብሎ
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ለውጥን የሚያደናቅፉ እኩያን ሌት ተቀን በመድከም ላይ ናቸው ይላሉ ጠቅላይ ሚኒስትር አብይ አህመድ። ይህንን ያስታወቁት በአፍሪካ መሪዎች ጉባኤ ማብቂያ ላይ ነው። እስክንድር ፍሬው አጠር ያለ ዘገባ ይዟል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ያወጡት መግለጫ የኢትዮጵያ ሕዝብ እንግዳ ተቀባይነት በድጋሚ መረጋገጡን በመግለጽ ምስጋና ያቀረቡበት ነው። ህዳር 9 እና 10 በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች አስቸኳይ ጉባኤ በሰላምና በተሳካ ሁኔታ መጠናቀቁን ገልጸዋል ጠቅላይ ሚኒስትሩ። ለዚህ ደግሞ የኢትዮጵያን ሕዝብ በተለይ ደግሞ የአዲስ አበባ ከተማ ነዋሪዎችን አመስግነዋል። በሌብነትና በሰብአዊ መብት ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ባለስልጣናት በቁጥጥር ስር እየዋሉ ያሉበትን እርምጃ የተቀሰሱትም ከዚህ ጋር አያይዘው ነው። ጠቅላይ ሚኒስትሩ እንዳሉት ከዚህ እርምጃ ጋር በተያያዘ የጸጥታ ጥበቃው ተበቅ ብሏል። ለዚህ ምክንያቱ ደግሞ ለውጡን ለማደናቀፍ የሚሰሩ አካላት መኖራቸው እንደሆነ ተቆመዋል። ህዝቡ ለለውጥ ሌት ተቀን እንደሚደክመው ሁሉ ለውጡን ለማደናቀፍ ሌት ተቀን የሚደክሙ እኩያን የመኖራቸው ነገር ከማንኛችንም ቢሆን የተሰወረ አይደለም ነው ያሉት። እንቅፋት ፈጥረው የሀገራችንን ገጽታ እንዲያበላሹ በምንም መልኩ እድል ፋንታ አንሰጣቸውም ሲሉም አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ልቤ ማላ ብቻን ተንብሎ ማላ በቃው ተዋላ ራሱን ብዙ አታለላ ልብዳንተን አምጪ ያለ ስንቱ ያለ መች ይፈልጋል ሌላ ይሸሻል አንዳለ ቦታ ከኔ ናልኝ ጎኔ ነፍሴን
የዛሬው ፕሮግራማችን እንግዲህ በጀመርነው ሙዚቃ ወደ ማጠናቀቁ ነን። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። የምሽቱ የስርጭታችን መሐንዲስ ሱሌማን፣ ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
እንዳትለቃት ልቤ ማላ ብቻን ተንብሎ ማላ በቃው ተዋላ ራሱን ብዙ አታለላ ተስማማኝ ይሁን ካለ ደላይን ካለ ምንስ ያምረኛል ይበቃኛል አድራጋት
Un radio sagale America.